የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ መጋቢት 16 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በየመንግስታቸውን የአንድ ዓመት ስኬት የተቃቀሱት ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያ የሚሰራጩ ተገቢ ያልሆኑ ትችቶችና አፍራሽ ቅስቀሳዎችን ተችተዋል።
ከዛ በፊት በፌስቡክ ጩኸት የሚባል ነገር ካለ ግን ያው እንደተለመደው ይሆናል እንጂ አይተረክም።
ቅሬታ ያላቸው ወገኖችም እስከሚቀጥለው ምርጫ መታገስ እንጂ ህገወጥ አካሄዶች ውስጥ መግባት እንደሌለባቸው አሳስበዋል። ወደ በኋላ ላይ ዘገባ ይኖረናል። የዚህንና የሌሎችም ዝርዝር ዘገባዎችን ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። በ2016ቱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አላስፈላጊ ጣልቃ ገብነት አልፈጸምኩም ስትል ሩሲያ ዳግመኛ አስተባበለች። ምንም እንኳን ልዩ መርማሪው ሮበርት ሙለር ፕሬዚዳንት ትራምፕ በምርጫ ለማሸነፍ ከሞስኮ ጋር አልተመሳጠሩም ቢሉም ሩሲያ ግን በምርጫው ጣልቃ መግባቷን ባልካዱበት ሁኔታ ውስጥ ሩሲያ ይህንን ማስተባበያ የሰጠችው። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ለሮይተርስ የዜና አውታር በሰጡት ቃል አገራቸው በዩናይትድ ስቴትስም ሆነ በማንም አገር ውስጥ የውስጥ ጣልቃ ጉዳይ ያለመግባት ቋሚ መርህ ያላት መሆኗን አመልክተዋል። የዓለም አቀፍ ቀይ መስቀል ፌዴሬሽንና የቀይ ጨረቃ ማህበር ሞዛምቢክ ውስጥ ሳይክሎን ወይም ከባድ አውሎ ንፋስ የተቀላቀለበት ማዕበል ካደረሰው ከባድ ጉዳት የተረፉትን 200,000 ሰዎችን ከህልፈት ለማዳን የ30.5 ሚሊዮን ዶላር ረድኤት ለማግኘት ተማጽኗል። የአሜሪካው አውሮፕላን ፋብሪካ ቦይንግ ለአሶሽየትድ መሪዎች ሊሰጥ ባቀደው ቀለጻ ላይ የኢትዮጵያ አየር መንገድ እንደማይካፈል የአየር መንገዱ ቃል አቀባይ ለሮይተርስ የዜና አውታር አስታውቀዋል። ቃል አቀባዩ አቶ አስራት በጋሻው እንዳስታወቁት አየር መንገዳቸው ቦይንግ ባዘጋጀው ገለጻ ላይ ለመገኘት ለጊዜው ምንም እቅድ የለውም። ይህ የኢትዮጵያ አየር መንገድ ምላሽ የተሰማው ቦይንግ ወደ 200 ለሚሆኑ ፓይለቶች፣ ቴክኒሽያኖችና አሰልጣኞች ከነገ ወዲያ አረቡ ገለጻ ለማድረግ ማቀዱን ተከትሎ ነው። የዩናይትድ ስቴትሱ አውሮፕላን አምራች ቦይንግ ገለጻው የተዘጋጀው በወራት ልዩነት ሁለት ሀገሮች ላይ ተከስክሰው ከ300 በላይ ህይወት የጠፋባቸውና በአሁኑ ወቅት በመላው ዓለም ከመብረር የታገዱት 737 ማክስ 8 አውሮፕላኖቹ ወደ አገልግሎት እንዲመለሱ ለማመቻቸት እንደሆነ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋዛ ሰርጥ ላይ በደረሰው የሮኬት ጥቃት ምክንያት የዩናይትድ ስቴትስ ጉብኝታቸውን አቋርጠው ዛሬ ወደ አገራቸው ተመለሱ። ድንገተኛ ቢሆንም ግን ኔታንያሁ ወደ አገራቸው ከመመለሳቸው አስቀድሞ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው መወያየታቸው ታውቋል። የእስራኤሉ ጠቅላይ ሚኒስትር ነገ ማክሰኞ ዋይት ሀውስ እራት ሊበሉ ቀጠሮ እንደነበራቸውና ለእስራኤል ድጋፍ ከሚያሰባስበው በአሜሪካ እስራኤል ህዝባዊ ጉዳዮች ኮሚቴ ላይ ቀርበው ንግግር ለማድረግም እቅድ እንደነበራቸው ታውቋል። የዩናይትድ ስቴትስ ጉብኝታቸውን መቋረጡን አስመልክተው በሰጡት ቃልም እስራኤል ላይ ለደረሰው የጭካኔ ጥቃት ተገቢውን እርምጃ እንደሚወስዱ ቃል ገብተዋል። ሐማስ በሚጠረጠርበት በዚህ ማዕከላዊ እስራኤል ሰሜናዊ ምስራቅ ቴልአቪቭ ውስጥ በሚገኝ መኖሪያ ቤት ላይ በደረሰው የሮኬት ጥቃት 7 ሰዎች መቁሰላቸው የተገለጸ ሲሆን የእስራኤል ጦር ኃይል በበኩሉ ጋዛ ሰርጥ ውስጥ በሚገኙ የሐማስ ይዞታዎች ላይ የአጸፋ እርምጃ መውሰዱን አስታውቋል። ዩክሬን ቀደም ብላ ባወጣችው ፕሮግራም መሰረት በመጪው እሁድ አዲስ ፕሬዝዳንት ለመምረጥ እየተዘጋጀች መሆኗ ተገለጸ። ሁለቱ ተፈካካሪዎች ደግሞ ከሁለት ሳምንታት በኋላ በድጋሚ ምርጫ ያደርጋሉ። የምርጫው አሸናፊ በምስራቅ በኩል በሩሲያ ከሚታገዙት ሽምቅ ተዋጊዎች ጋር ከሚካሄደው ጦርነት በተጨማሪ አገሪቱ ካለባት ሙስና እንዲሁም ደካማ ኢኮኖሚ ጋር በመጋፈጥ ቀላል የማይባል ስራ እንደሚጠብቀው ከወዲሁ ታውቋል። ለውድድሩ 39 እጩዎች የተመዘገቡ ቢሆንም በወቅቱ ፕሬዚዳንት ፔትሮ ፖሮሽኮ በታዋቂው የፖለቲካ ሰው ዩሊያ ታይሞሽንኮ እና በታዋቂው የቴሌቪዥን ኮሜዲያን ቮላይደር ዜሌሚ ዜሌንስኪ መካከል የሚካሄደው ፉክክር ለሶስት ሳምንታት የሚዘልቅ እንደሆነም ተገምቷል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ጉዟችንን ነው። ወደ ተከታዩ ዘገባችን እንለፍ። የመንግስታቸውን የአንድ ዓመት ስኬት የጠቃቀሱት ጠቅላይ ሚኒስትር አብይ አህመድ በማህበራዊ ሚዲያ የሚሰራጩ ተገቢ ያልሆኑ ትችቶችና አፍራሽ ቅስቀሳዎችን ተችተዋል። ቅሬታ ያላቸው ወገኖችም እስከሚቀጥለው ምርጫ መታገስ እንጂ ህገወጥ አካሄዶች ውስጥ መግባት እንደሌለባቸው አሳስበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
አዲስ ወግ በሚል ርዕስ ለሁለት ቀናት በሸራተን ሆቴል የተካሄደው የፓናል ውይይት አንዱ ዓላማ ትናንትን ከዛሬ ጋር ማነጻጸር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ ባለው አንድ ዓመት የተሰሩ ስራዎች፣ ስኬቶችና ጉድለቶች ተዳሰዋል። በፓናል ውይይቱ ማጠቃለያ ላይ በድንገት የተገኙት ጠቅላይ ሚኒስትር አብይ አህመድ በተነሱ ሐሳቦች ላይ አስተያየት ሰጥተዋል። አንዳንድ ወገኖች ፌስቡክን በመሳሰሉ የማህበራዊ ሚዲያዎች የሚያንሸራሽሯቸውን ተገቢ ያልሆኑ አካሄዶችም ተችተዋል። ማስጠንቀቂያም ሰጥተዋል።
ከእናንተ የሰማናቸው አብዛኛው ነገሮች አሉ። እነሱን የፖሊሲ ግብዓት እናደርጋቸዋለን፣ እንጠቀምባቸዋለን። እስከሚቀጥለው አንድ ዓመት ምርጫው እስከሚመጣ ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ ነው። በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም። ነገር ግን ዲፕ ኮሚትመንት አለኝ። በምርጫው ኢህአደግ ቢሸነፍ እርግጠኛ ሆኜ የምነግረው እንለቃለን ስልጣናችን። ከዛ በፊት በፌስቡክ ጩኸት የሚባል ነገር ካለ ግን ያው እንደተለመደው ይሆናል እንጂ አይደረግም። ይሄ እንዳይጠበቅ ማለት ነው። እስካሁን ሰፋ አድርገን መቻል የፈለግንበት ምክንያት አንደኛ ንግግር የለም ኢትዮጵያ ውስጥ። አሁን እናንተ እንደቀላል ታዩታላችሁ ይህን ውይይት። ሶማሌ ማድረግ አትችልም። ሶማሌ ሞቃዲሾ ላይ ሳይሆን ዱባይ ማድረግ አትችልም። አዲስ አበባ ማድረግ አትችልም። ይሄንን ሌላ አገር ጋብዞ ትሸፍኖ እንኳን አትችልም።
ጠቅላይ ሚኒስትሩ በዚሁ ማብራሪያ ሌሎች የተለያዩ ርዕሶችንም ዳሰዋል። በቀጣይ ዘገባዎች እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ፍርድ ቤቶች ሕግና ፍትህ ከማስከበር ይልቅ ሀብትና ስልጣን ላለው የተገዙ ናቸው በሚለው አመለካከት በአብዛኛው ሕዝብ ዘንድ እንደሚንጸባረቅ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት አስታወቁ። ሕዝቡ በፍርድ ቤቶች ላይ ያለው እምነት እንደገና ለመገንባት ይረዳሉ በተባሉ ሁለት ረቂቅ አዋጆች ላይ ውይይት ተጀምሯል። መለስካቸው አመሃ ዝርዝር አለው።
የፌዴራል ጠቅላይ ፍርድ ቤት የዳኝነት ስርዓቱ የተስተካከለና ህብረተሰቡ በፍርድ ቤቶች ላይ ያለው አመኔታ እንዲጨምር ለማድረግ እየሰራ ነው ሲሉ ፕሬዚዳንቷ ወይዘሮ መዓዛ አሸናፊ አስታወቁ። ወይዘሮ መዓዛ ከትናንት በስቲያ በሁለት ረቂቅ አዋጆች ላይ የተካሄደውን ውይይት ሲከፍቱ ባሰሙት ንግግር የዳኝነት ስርዓቱን ለማሻሻል ጠቅላይ ፍርድ ቤቱ 17 ከፍተኛ የህግ ባለሙያዎችን ያካተተ የዳኝነት ስርዓት ማሻሻያ ጉባኤ አቋቁመዋል። አማካሪ ጉባኤው በስሩ ሶስት ንዑሳን ኮሚቴዎችን በማዋቀር ዘርፈ ብዙ ተግባራትን በማከናወን ላይ እንደሚገኝም ወይዘሮ መዓዛ ተናግረዋል። ፕሬዚዳንቷ በአሁኑ ወቅት በኢትዮጵያ ያሉ ፍርድ ቤቶች በአብዛኛው ህዝብ ዘንድ እንዴት እንደሚታዩም ጠቁመዋል።
ከተለያዩ ባለድርሻ አካላት ጋር ካደረግናቸው ውይይቶች አቤቱታ ለማቅረብ ወደ ጽህፈት ቤታችን በየዕለቱ ከሚመጡ ባለጉዳዮችና በፍትህ ስርዓቱ ላይ ከተደረጉ ጥናቶች ለማረጋገጥ እንደቻልነው ፍርድ ቤቶችን በተመለከተ በአብዛኛው የህብረተሰብ ዘንድ ያለው እይታ የዳኝነት ስርዓቱ ከህግና ፍትህ ይልቅ ስልጣን ወይም ሀብት ላለው የተገዛ እንደሆነ የሚያስብ ነው። ይህ አስተያየት የተሟላ ባይሆንም ህዝቡ በፍርድ ቤቶች ላይ ያጣውን አመኔታ ለመመለስ ቅድሚያ የሚሰጠው የለውጥ ስራ ነው። ስለዚህም በስርዓቱ ውስጥ ያሉ ዳኞች የሚጠበቅባቸውን የእውቀትና የስነ ምግባር መመዘኛ ያሟሉ መሆናቸውን መመርመር አስፈላጊ ሆኖ ተገኝቷል።
በንዑሳን ኮሚቴዎች ተጠንተው ከተዘጋጁት ረቂቅ ህጎች አንዱ የዳኞች አስተዳደር ጉባኤን እንደገና የሚያቋቁመው አዋጅ ነው። የዳኝነት ነጻነት፣ ገለልተኝነትና ተጠያቂነት ጉዳዮች ጥናት ንዑስ ኮሚቴ ሰብሳቢ አቶ ማንደፍሮት በላይ የረቂቁን አጠቃላይ ይዘት ያብራራሉ።
የቀረበው የማሻሻያ ሀሳብ የፌዴራሉን የዳኝነት አካል የፍትህ አስተዳደሩን የሚመለከት ነው። ከዚህ በፊት የነበረው የዳኞች አስተዳደር ጉባኤ ማቋቋሚያ አዋጅ የሚባል አለ፣ አሁን በስራ ላይ ያለ። አሁን ከዛ ሰፋ ባለ መልኩ ጉባኤውንና የዳኞችን ብቻ ሳይሆን የፍትህ ስርዓቱን አስተዳደር በአጠቃላይ የዳኞችን አሽዋሽዋም፣ የፍርድ ቤቱን አሰራር፣ አስተዳደር፣ በጀት የመሳሰሉትን ሁሉ አጠቃሎ የያዘና በእያንዳንዱ ጉዳይ ላይ የጉባኤውንም አደረጃጀት አወቃቀር ሰፋ ያለ ውክልና ያለበት የተለያየ የሙያ ስብጥርን ይዞ እንዲሰራ ለማስቻል የተደረገ ነው። ይሄ ፍሬምወርክ ነው። ይሄ ፍሬምወርክ ህግ በህገ መንግስቱ የተቀመጡትን መርሆች ወደ ስራ ለመተርጎም ከሚያስፈልጉ ስራዎች አንዱ የህግ ነው።
ህጉን በተለያየ ደረጃ በስራ ላይ ለመዋልም ደንቦችን የማውጣትንም አስፈላጊነት አቶ ማንደፍሮት አስገንዝበዋል።
ዳኞች የሚመለመሉበትን ስርዓት በዝርዝር መስፈርቶቹ ምን መሆን አለባቸው በየደረጃው ያለ፣ አሁን በፊትም የለም ማለት አይደለም፣ አለ፣ ግን በጣም ጥቅል የነበረ ነው። እሱን በዝርዝር የማስቀመጥ እና በዛ ስርዓት እንዲሾሙ የማድረግ ተጠያቂነት ደግሞ ሲኖር የሚጠየቁበትን ደግሞ የዲሲፕሊን የኮድ ኦፍ ኮንዳክት ስነ ምግባሩን ማለት ነው፣ እሱን በደንብ በዝርዝር የሚዘረጋ ይሆናል ማለት ነው። ስለዚህ ይህ አዋጅ ሲወጣ ስራው በሙሉ አለቀ ማለት አይደለም። ሌሎች ደንቦች እና ፕሮሲጀሮች፣ የአሰራር መመሪያዎች በዝርዝር መውጣት አለባቸው።
ጠቅላይ ፍርድ ቤቱ የዳኝነት ስርዓቱን ለማሻሻል የሚያከናውናቸውን ስራዎች የተባበሩት መንግስታት የልማት ድርጅትና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩኤስአይዲ እንደሚደግፉት ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ አጠር ያለ ዘገባ ነው የምናልፈው። የዓለም አቀፍ ቀይ መስቀል ፌዴሬሽን እና የቀይ ጨረቃ ማህበራት ሞዛምቢክ ውስጥ ሳይክሎን ወይም ከባድ አውሎ ንፋስ የተቀላቀለበት ማዕበል ካደረሰው በከባድ ጉዳት የተረፉትን 200 ሰዎችን ከህልፈት ለማዳን የ30.5 ሚሊዮን ዶላር ረድኤት ለማግኘት ተማጽነዋል። ዘጋቢያችን ሊሳ ሽላይን ከዓለም አቀፍ ቀይ መስቀልና ፌዴሬሽኑ ዋና ጽህፈት ቤት ጄኔቫ የላከችልንን ትዝታ በላቸው ይዘዋለች።
የዓለም አቀፉ ቀይ መስቀል ፌዴሬሽን ዋና ጸሐፊ ኤልሃዲ አሳይ ይህን ተማጽኖ ያቀረቡት ባይራ የተባለችውን የሞዛምቢክ ከተማ ጎብኝተው ከተመለሱ በኋላ ነው። አይዳይ የሚል ስያሜ የተሰጠው ሳይክሎን ወይንም ከባድ አውሎ ንፋስ የተቀላቀለበት ማዕበል ባህር ጠረፍ የምትገኘውን የባይራ ከተማ 90% ማውደሙን ቀይ መስቀል ጠቁሟል። የቀውሱ ደረጃ አስከፊ ነው፣ በሕይወት የተረፉት ሰዎች የኑሮ ሁኔታም ዘግናኝ ነው ሲሉ ሳይ ገልጸውታል። አንዱ ያዩት መጠለያ ቦታ ራሱ አስጊ ሁኔታ ላይ ይገኛል ብለዋል።
ከጎበኘዋቸው መጠለያዎች አንዱ ትምህርት ቤት ላይ የሚገኘውን ነው። 3,000 የሚሆኑ ሰዎች በ15 የትምህርት ቤት ክፍሎች ተፋፍገው ይገኛሉ። የትምህርት ቤቱ ግማሽ በጎርፍ ተጥለቅልቋል። ለነዛ ሰዎች ሁሉ 6 መጸዳጃ ቦታዎች ብቻ ናቸው ያሉት። ስለሆነም በውሃና በንጽህና ጥበቃ ጉድለት ሊፈነዳ የተቃረበ ቦምብ ላይ ነው የተቀመጥነው ስል ማጋነን አይሆንም።
ሳይ ተስቦና ኮሌራን የመሳሰሉ ውሃ ወለድ በሽታዎች ሊዛመቱ እንደሚችሉ በመግለጽ አስጠንቅቀዋል። በእንደዚህ አይነቱ ሁኔታ እነዚህና ሌሎች በሽታዎች ከባድ አደጋ እንደሚደቅኑ የዓለም አቀፍ ቀይ መስቀል ፌዴሬሽን እና የቀይ ጨረቃ ማህበራት ዋና ጸሐፊ ሳይ አስገንዝበዋል። አስቸኳይ እርምጃ ከተወሰደ ግን ችግሮቹ ሊወገዱ ይችላሉ ብለዋል። ቀይ መስቀል የጠየቀው እርዳታ ለተፈናቀሉ የአስቸኳይ ጊዜ መጠለያ፣ የጤና፣ የውሃና የጽዳት ጥበቃ አገልግሎት ለማቅረብ እንደሚውል ዋና ጸሐፊው ገልጸዋል። የረዴት ሰራተኞች ብዙውን ጊዜ ችላ የሚባሉትን የዕድሜ ባለጸጎችን፣ በሴቶች የሚመራ ቤተሰብን፣ ልጆችንና የአካል ጉዳተኞችን ለመርዳት ልዩ ጥምረት እንደሚያደርጉም ሳያስገንዝበዋል። በእንዲህ አይነት ቀውስ ወቅት ሴቶችና ልጆች ለተለያዩ በደሎችና ለወሲብ ጥቃት እንደሚጋለጡም ሳይገልጸው ዓለም አቀፍ የቀይ መስቀል ፌዴሬሽን ጥበቃ እንደሚያደርግላቸው አስምረውበታል።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች፣ ቀደም ሲል ስናስተዋወቃችሁ እንደቆየ ነው፣ በሚቀጥለው ሳምንት ጋቢና ቪኦኤ በአዲስ ዝግጅት ወደ እናንተ ይደርሳል። በተለይ የወጣቶችን ሀሳብ፣ የወጣቶችን አመለካከት፣ የወጣቶችን ችግር፣ የወጣቶችን ተስፋ የሚዳስሱ ፕሮግራሞችን ይዘን ወደ እናንተው እንደርሳለን። አሁን ወደ ተከታዩ ዘገባ እናልፋለን። ተከታዩ ዘገባችን ወደ ትግራይ ክልል ነው የሚወስድን። መምህራን የቤት ችግራቸውን የሚቀርፍላቸው በማጣታቸው ለሁለት ቀናት ያህል የስራ ማቆም አድማ አድርገው ስራ አቁመው ጥያቄያቸውን ለክልሉ መንግስት አቅርበዋል። ዘጋቢያችን አለም ሳዬ ከመቀሌ በተከታዩ ዘገባ ዝርዝሩን አድርሶናል።
ለመኖሪያ ቤት የሚሆን ቦታ ለማግኘት ተደራጅተው በመጠባበቅ ላይ የነበሩት መምህራን መሬት ባለማግኘታቸው ዶክተር ደብረጽዮን ገብረ ሚካኤልን ለማግኘት ሁለት ቀን ከስራ ገበታቸው አቋርጠዋል። 30 ማህበራት 640 አካባቢ የሚደርሱ አስተማሪዎች ተደራጅተው ከእነሱ የሚያስፈልጉት ነገሮች አሟልተው በመጠባበቅ ላይ ከነበሩ መምህራን አንዱ እንዲህ ይላል።
በህገ መንግስታቸው መሰረት በጀሪ አለ መምህራን የተለየ ጥቅም ተብሎ የሞት አርባ ካሪ ተጠቃሚዎች እንድንሆን ህገ መንግስቱ ፈቅደውልናል። ቢሆንም ግን በዚህ በመቀሌ ከተማ ይህን ተግባር እየተተገበረ አይደለም።
መምህራን የመኖሪያ ቤት መሬት መስሪያ የማግኘት እድል እንዳጋጥማቸው የወጣውን መምሪያ መጠቀም አልቻልንም። ስለዚህ ከዚህ በመነሳት ስራችንን በማቆም ለመጠየቅ ተገድናል ይላል።
ስለዚህ አሁን ሁለት ቀን ስራ አቁመናል። ሰላማዊ ሰልፍም አይደለም ስራ ያቆም ነው። ጥያቄያችን በተናጠል ስንጠይቅ ልንሰማ አልቻልንም። ስለዚህ ጥያቄያችን እንዲሰማ ብለን ሁለት ቀን ስራ አቁመናል። ያ ሁለት ቀን ስናቆም የተሰጠን ምላሽ የለም። እስካሁን ያናገርን አካል የለም። በቃ ለምን እንደሆነ አልገባንም። ምንም በቃ የሚያዳምጠን ሰው እንኳን የለም። ትሪት የሚያደርገን ሰው እንኳን የለም። በዚህ ጊዜ ይሰጣችሁ መብታችሁ ነው ይሰጣችኋል ብሎ የሚያናገረን እንኳን የለም። ህጋዊ ፈዳቢ ኦፊሻል የተሰጠን ነገር የለም እስካሁን። ስለዚህ አዋጅ የሚታጠፈው ቀጣይ አመት ህዳር ወር አዋጁ ይታጠፋል። ከዚያ በኋላ ህጋዊ እውቅና አግኝተን እያለ መሬት እንዳናገኝ እያደረጉ ነው ግለሰቦች ማለት ነው።
አርብ መጋቢት 6 እና ማክሰኞ መጋቢት 10 2011 ዓ.ም የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለማግኘት በቢሮቸው አካባቢ ቢውሉም ለማግኘት አልቻሉም።
አዎ ዶክተር ልናገኝ ነበር። ሁለት ቀን ስራ ቁም ነው ይሄድ ነው። ግን ከሁለት ቀን በፊት ደግሞ አካባቢ ተመላልሰናል ወደዛ ቢሮ። ጭራሽ እንዲያገናኝን የሚፈልግ ሰው አለ እዛ። ይህ ዶክተር አማካሪ ያለ አቶ ተሽም የሚባል ጭራሽ እንዲያገናኝን አይፈልግም። አንድ ቀን ሶስት ልጆች ጋጋጠሚ አንድ ምክንቻ ካለ ለሁለት ይመስለኛል እነሱ ስላፍ ገባል ነው። ከዛ በኋላ እነሱም የገቡት ከ19 ቀን ምልልስ በኋላ ነው። ከ19 ቀን ምልልስ ወደዛ ቢሮ ተቀናጠት ማለት በተናጠል በ16 30 ማህበራት ያለት ከ16 ተመርቶ አርቲስቷ የሚያቀብ 16 ብቻ ነው። ሌላ የሚሄድ የለም። ሌላ የሚጠይቅ የለም። ስለዚህ 16 ሲሄዱ ጭራሽ የሚያገናኛቸው ሰው የለም። በቃ ነገ ይባላሉ፣ ተመልሶ ይመጣሉ። እዛ በፌ
የመሬት ጥያቄ መብታችን ለማግኘት ወደሚመለከታቸው አካላት ብንሄድም የተለያዩ ምክንያት በመደርደር ቅጣት ይደርስብናል ይላሉ።
ትናንት ማክሰኞ ነበር ስራ ሆኖ ሶስት ጥፋት ነው የደረሰብን። መጀመሪያ በተወካዮች ብቻ ነበር እንደዛ ጊዜ ከዛ የደግሞ ጥፋት ተፈጸመ። ከዚያ በኋላ ማስጠንቀቂያ ተሰጠን። ማስጠንቀቂያው የሰው ማስጠንቀቂያ ነው። አንድ ቀን ጥፋት ሁለት ቅጣት ተቀጣን። ያ የትናንቱ እና የአርቡ ቀን ግን ገና ደሞዝ ገና ስላልወጣ በፕሮሰስ ላይ ነው እንደምንቀጣ እርግጠኛ ነኝ። ስለጠፈው ነገር በጣም ዘንድሮ የትድፉ ነው በጣም የተጋነነ ጽሁፍ የተለጠፈበኛ ቢሮ በአሻት የሚቆጠሩ ክፍለ ጊዜ ብክነት በማድረግ በህገ መንግስቱና በተማሪዎች በህዝቡ ጉዳት እያደረሳችሁ ስለሆነ ከደሞዝ ቅጣት ባሻገር በዲስፕሊን ከሰን ተገቢው ስጉምት እንደምንወስድ እናሳውቃለን ብሎ ላይ ስለጠፈው ደግሞ የእኛ ትምህርት ቤት ርዕሰ መምህር አይደለም የክፍለ ከተማችን ትምህርት ቢሮ ኃላፊ ነው። ትምህርት ቤት ጽፈት ኃላፊ
የመምህራን ጥያቄ ምላሽ ለማግኘት የመቀሌ ከተማ አስተዳደር የህዝብ ግንኙነት ኃላፊ አቶ ዘመንፈስ ፍስሃን አነጋግሬያቸው ነበር። አቶ ዘመንፈስ እኛ መሬት በምንሰጥበት ጊዜ ተደራጅተው ህጋዊ መስፈርት አሟልተው የነበሩ መምህራን በሙሉ ተሰጥቷቸዋል። አሁን የቀሩት በዛን ጊዜ በመቀሌ ያልነበሩና ገንዘብ ለመቆጠብ ያልቻሉ ናቸው። ስለዚህ ለእነዚህ መሬት ለመስጠት መጀመሪያ ሊዘጋጅ የሚገባ ስራ አለ። መሬት ማዘጋጀት አለብን። ካሳ ለመክፈል በጀት መያዝና በካቢኔና በከተማው ምክር ቤት መጠቅ አለበት። ስለዚህ ይህንን ስራዎች ከጨረስን በኋላ ለሚቀጥለው ጊዜ ይሰጣሉ። አማራጭ ካገኘንም በዚህ ዓመት ሊሰጡ ይችላሉ ብለዋል። ሁለቱም ለሰጠኝ ማብራሪያ አመሰግናለሁ። አለም ፍስሐ ከመቀለ።
አለም ፍስሐን እናመሰግናለን ላደረሰን ዘገባ። አድማጮች፣ በቀዳሚነት የያዝነው ዘገባ አሁን ደርሶናል። ፕሬዚዳንት ትራምፕን የተመለከተ ይሆናል። በ2016 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አላስፈላጊ ጣልቃ ገብነት አልፈጸምኩም ስትል ሩሲያ ዳግመኛ አስተባበለች። ምንም እንኳን ልዩ መርማሪው ሮበርት ሙለር ፕሬዚዳንት ትራምፕ በምርጫው ለማሸነፍ ከሞስኮ ጋር አልተመሳጠሩም ቢሉም ሩሲያ ግን በምርጫው ጣልቃ መግባቷን ባልካዱበት ሁኔታ ውስጥ ነው ሩሲያ ይህንን ማስተባበያ የሰጠችው። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ለሮይተርስ ዜና አውታር በሰጡት ቃል ሀገራቸው በዩናይትድ ስቴትስም ሆነ በማንም ሀገር ውስጥ ጣልቃ ያለመግባት ቋሚ መርህ ያላት መሆኑን አመልክተዋል። ቆንጅታዬ ዝርዝሩን ይዛለች።
አዎ፣ የፕሬዝደንት ዶናልድ ትራምፕን አስተዳደር ዘመን ሲፈታተን የቆየው ምርመራ ተጠናቋል። ፕሬዝደንቱም ሲያስተባብሉ ነው የከረሙት።
የተፈጸመ የመመሳጠር አድራጎት የለም። ተፈጽሟል የሚባለው ሸፍጥ ነው። እኔ ከሩሲያ ጋር አልመሳጠርም።
በምርመራው 37 የፕሬዝደንቱ የቀድሞ ረዳቶች ተከሰዋል። 5ቱ ወንጀል መፈጸማቸውን አምነዋል። ሮበርት ሙለር ሪፖርታቸውን ለጠቅላይ አቃቤ ሕግ ዊሊያም ባር አስረክበዋል። ከሪፖርቱ ምን ያህሉ ለኮንግረስና ለአሜሪካ ሕዝብ ይፋ እንደሚደረግ የመወሰን ስልጣን ያላቸውም ጠቅላይ አቃቤ ሕጉ ናቸው። ዲሞክራቶች በጉዳዩ ዙሪያ ድምጻቸውን እያሰሙ ነው። በመወሰኛ ምክር ቤቱ የዲሞክራቶች መሪው ሴኔተር ቸክ ሹመር
It's imperative for Mr. Barr to make the full report public.
ሚስተር ባር ሙሉውን ሪፖርት ይፋ ማድረግ ግዴታቸው ነው። ለሪፖርቱ መሠረት የሆኑትን መረጃዎችና ውጤቶቹን ለተወካዮች ምክር ቤቱ ማቅረብ አለባቸው።
የተወካዮች ምክር ቤት ዲሞክራት አባል አዳም ሺፍ
Do not think you can bury this report. It is essential that the
ሪፖርቱን መቅበር ይችላልው ብሎ እንዳያስቡ። ሪፖርቱ ሙሉ በሙሉ ለሕዝብ ይፋ መደረግ አለበት።
ሪፐብሊካኑ የመወሰኛው ምክር ቤት የፍትህ ኮሚቴ ሊቀመንበር ሊንዚ ግራም በበኩላቸው የሪፖርቱ አያያዝ ሕጉ በሚፈቅደው መሰረት በተቻለ መጠን ግልጽ መሆን አለበት ብለዋል። ሌሎች ሪፐብሊካኖች ደግሞ ዲሞክራቶች ምንም ቢሆን አይረኩም በማለት ይተቻሉ። የተወካዮች ምክር ቤት አባል ጂም ጆንስ አንዱ ናቸው።
They don't think this Mueller report's going to be the bombshell they all anticipated it was going to be.
የሙለር ሪፖርት እነሱ ሲጠባበቁት የነበረውን ያህል የሚፈነዳ ጉዳይ እንዳልሆነ ገብቷቸዋል። ስለዚህ ነው አሁን ብድግ ብለው ማአት አይነት ወንጀላ የሚያሰሙትና ምርመራዎች ይከፈቱ ማለት የጀመሩት። ዲሞክራቶች እንደዚያ ነው የሚንቀሳቀሱት።
ዲሞክራቶች በበኩላቸው ሪፖርቱ ትራምፕ ከወንጀል ነጻ መሆናቸውን አረጋግጦላቸዋል ብሎ ከወዲሁ መለፈፍ ችኮላ ነው በማለት ይከራከራሉ። የተወካዮች ምክር ቤት አባል አዳም ሺፍ እንደገና
መጀመሪያ ሪፖርቱ ምን እንደሚል እኔ ሪፐብሊካኖች ሪፖርቱ ትራምፕንና የቀድሞ ረዳቶቻቸውን ነጻ ያወጣቸዋል ብለው ያን ያህል የሚተማመኑ ከሆነ ይፋ እንዲደረግ፣ ለሪፖርቱ መሰረት የሆኑትን ማስረጃዎች ኮንግረስ እንዲያገኝ መታገል አለባቸው።
አያይዘውም ማደም ሺፍ የፍትህ ሚኒስቴር ስልጣን ላይ ያለ ፕሬዝደንት መክሰስ አለመቻሉ እንዳለ ሆኖ ኮንግረሱ ግን ፕሬዝደንቱን ተጠያቂ የማድረግ ኃላፊነት አለበት ብለዋል። በዚህ መካከል ታዲያ ህዝቡ ግራ በተጋባ ሁኔታ የሚሆነውን እየጠበቀ ነው። የቺካጎ ዩኒቨርሲቲ ተማሪው ክሪስቶፈር ዊልሰን
We have to see, I guess, what's in the report, but those are the two realistic possibilities to me.
የሪፖርቱን ይዘት ማየት አለብን መሰለኝ። የሆነ ሆኖ እንደኔ አስተያየት ብዙ ነገር ተገኝቷል። ነገር ግን ሙለር ምንም ማድረግ አልቻሉም ወይም ደግሞ ይህ ነው የሚባል ነገር ስላልተገኘ በዚሁ ማብቃቱ ነው። ከሁለት አንዱ ነው የሚሆነው።
የላዮላ ዩኒቨርሲቲ የህግ ፕሮፌሰሯ ጄሲካ ሌቪንሰን በበኩላቸው ይህ ቀን በጉጉት ስንጠብቀው የቆየ ነው ነው። አሁን ደግሞ እንግዲህ ከሪፖርቱ ምንም አይነት መረጃ ሳናገኝ ለወራት ልንጠብቅ እንችላለን ይላሉ። ሩሲያ በአሜሪካ ምርጫዎች ጣልቃ ለመግባት ፈጽሞ ሞክሬ አላውቅም ስትል ስታስተባብል ነው የቆየችው። የሁለቱም ፓርቲዎች የምክር ቤት ተወካዮች ግን ይህን ማስተባበያ ውድቅ ሲያደርጉ ቆይተዋል።
ቆንጅትን ላደረሰችን ዘገባ እናመሰግናለን። አድማጮች እንግዲህ ቀደም ሲል በመግቢያ ላይ እንዳስተዋወቅኩት ከአሜሪካ ድምጽ የጋቢና ቪኦኤ የሚተላለፍላችሁ የወጣቶች ፕሮግራም በሚቀጥለው ሳምንት በአዲስ ዝግጅት በአዲስ ቅንብር ወደ እናንተ ይደርሳል። የወጣቶችን ስኬት፣ የወጣቶችን ተስፋ፣ የወጣቶችን ችግር የሚዳስስ ፕሮግራሞችን ይዘን ወደ እናንተው እንመጣለን። እናንተ ማስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዳት ኮምም የኢሜይል አድራሻችን ነው። በዛም ላይ ላኩልን። ለዛሬ እንግዲህ ያጠናቀርናቸውን ዝግጅቶች አብቅተናል። በነገው ምሽት እንገናኝ። መልካም ምሽት። በተከታዩ የነዋይ ደበበ ሙዚቃ እንሰናበታችኋለን። ደህና ደሩ።
Magaraf madafaw mata sar magadan motona tafadaku man idrasulachu karamane wujjadnachu mot bikabachu akmanasachu kanashmachu sit salabachu wawakanochu mokadamachu why 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 mitil kadachu samaylakachu sitaywatachu Yal fali ye mian fali hulu mian fali yal fali ye mian fali hulu mian fali yal fali ta yal fal makar yal fali askate kan kan ko kan yal fali Yal fal, lo mi al fal, yal fal, ki mi al fal. Yal fal, sasau yana suhan dam karuk, dam se kawal. Madra bada yo aita ye ye dems ya stagamal ye hetochachin andabat yo andemochachin lisan yo gan yalle hilal Ay manu talbauch, ay manu talbauch, kizika situachew, yes lemanatari, turkumel gabachew, basalamachillai, kantukhil minyot katachew. Why you check not the road? Chamber a cup who can be cut out Joe? Why you look rubber duck? You better hide your side over that Joe.
VOA. Kun Radio Sagale Americati.